በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምን ላይ ቆምን? ስለው ሃይማኖት አብርሃም። ስለዚህ ዘፍጥረት 21 ላይ ጨረስን። ይስሐቅ በአባቱ እና በእናቱ ድንኳን በሁለቱ ሞግዚትነት እነሱ እየተንከባከቡት ሲያድግ አጋር ግን እስማኤልን ይዛ እስማኤል ደግሞ በሞተ እንስሳ ቆዳ የተሰራ የውሃ መያዣ ከዛ ውስጥ ካለ ውሃ እየጠጣ በምድረ በዳ ይቀዘፈዘ አይደል? ከዛ በኋላ ይስሐቅ በጸጋ እግዚአብሔር የሚመገቡ የአዲስ ኪዳን ምዕመናን ወይም የክርስቲያኖች ምሳሌ እስማኤል በህግ ሲጠበቁ በእንስሳት መስዋዕት ሲጠበቁ ይኖሩ የነበሩ የአይሁድ ምሳሌ የሞተ ቆዳው ከእንስሳ አይደለም ይገኙ አባቶች አንደን ያመሰጠው ከዛ ነበር የሚጠጣው አያችሁ። ክርስቶስ ግን እንደዛ አይደለም። በጸጋው አሁን በአዲስ ኪዳን በእናት አባታችን ቤት ነው በእናታችን ቤተ ክርስቲያን አባታችን ክርስቶስ በሱ ቤት ነው እየተመገበ ጸጋውን እየተመገበ አሁን እኮ በህግ አይደለም ያለ ነው የህግ የበላይ ነን አይደል? ከህግ በታች ነን ከህግ በላይ የተፈቀደልን በአዲስ ኪዳን እንድንሆን ከህግ በላይ እኛ ግን አሁንም ከምን በታች ነን ያለን? ከህግ በታች። ይሄ ነገር በደንብ ውስጣችሁ የገባ አይመስልኝ። አንድ ቀን አሁንም ስለኔ መጸለይ አታቆሙ ጥሩ ጾም ጾማችኋል ከዛ በደንብ ይገባችሁና ህግ የሚባል ነገር እርግጠኛ ትጠሉታላችሁ። ህግ የሚባል ነፃ የሆነ ሰው ህግን ይጠላል። ተቃራኒ ሆነባችኋል። ወንጀለኛ ነው እኛ ህግን የሚጠላ ይመስለናል። ነፃ የሆነ ሰው በህግ መጠፈር አለ ህግን ይጠላል። እንዴት እንደሆነ አሳያችኋል። እንዴት እንደሆነ እኛ ክርስቶስ በደሙ የዋጀን ከህግ በላይ እንድንሆን ነበር ግን አልቻልንም። አሁንም እየተልወሰወስን ያለ ነው እንደ ቀንድ አውጣ ከህግ ስለሆነ እንደ ንስር እንድንመጥቅ ነበር የተፈለገው። ግን እኛ አሁንም እግር እንኳን ማውጣት አልቻልንም እዛ ውስጥ። ስለዚህ ይሄንን ነበረ ሳራ ማነው አጋር ከዛ በኋላ ያው ሀው ሲያልቅ ያው ግልጽ ነው አይደል? የእንስሳት መስዋዕት ሊያድን ይችላል አልቻለም። ስለዚህ ያው ሀው ሲያልቅ አጋር ጮሃ አለቀሰች እንግዲህ ህፃኑን አለዩ ብላ የቀስቱ ወራ ያህል ርቃ ጮሃ አለቀሰች። ህፃኑ ግን አልጮኸም አይደል? እግዚአብሔር ግን ምንድነው ያለው? የህፃኑን ድምጽ ሰምቻለሁ አለ። ስለማ ስለ አብርሃም ቃል ኪዳን ይያችኋለሁ ይመስለኝ። ስለ አብርሃም ቃል ኪዳን የአብርሃም ዘር ነውና ዘርህን እንደ ሰማይ ኮከብ እንደ ምድር አሸዋ አበዛዋለሁ ይሄም ታላቅ ህዝብ አደርገዋለሁ ብሎታል እግዚአብሔር። ስለዚህ ስለ አብርሃም ቃል ኪዳን ሁለተኛ እግዚአብሔር ያፋ ሳይሆን የውስጥ አምላክ አይደለም። ያፋ አይደለም የውስጥ አምላክ እመ ሳሙኤል ሐና ስትጸልይ ቃል አላወጣችም። ነፍሴን በሕያው አምላክ ፊት አፈሰስኩ ነው ያለችው። እግዚአብሔር ግን ሰማል ወንድ ልጅም ሰጣ። ይሄው እግዚአብሔር ስለ ጮህን ይሰማል ማለት አይደለም። ዝም ስላልን አንድ ፈረንጅ ሳይገባው የተናገረው ቢሆንም ለኔ ትርጉም ሰጥቶኝ እሱ ካያያዘው አንጻር ሳይሆን እኔ ከገባኝ አንጻር ትርጉም ሰጥቶኝ ያስቆታል። እግዚአብሔር ለመጀመሪያ ጊዜ መጥቶ ቅዳሴውም ምንም ሌሊትም ሲሰማ በመንድ ነው በላውድ ስፒከር ነው አይደል ይጮሃል። እንትሩም ሙስሊሙም አዛን ሲል ይጮሃል። እና አንድ ጓደኛዬ ነው ያጫወተኝ is God in Ethiopia ብሎ ተናገረኛ። እንዴት ስለው እንጮህት በላውድ ስፒከር ነው ደሱ ካልጮህ አይሰማም ደምቆ አላጋችሁት እንዴ እግዚአብሔር ኢትዮጵያ ውስጥ ብሎ ተናገረኝ ብሎ ነግሮኛል። እኔ ይሄንን ያኛው ያልገባው የላውድ ስፒከሩ እኛ ብዙ አማኝ ስላለን በውጭም በምንም ስለሚቆም ለዛ ቃል እግዚአብሔር እንዲደርስ ነው እንጂ የሚሰማ አምላክ እንደሆነ እናውቃለን። ጆሮን የፈጠረ አምላክ እንደሚሰማ ነገር ግን አንዳንድ ጊዜ በጮህታቸው ብዛት የሚሰሙ የሚመስላቸው ሰዎች ስለ ጮህን አይደለም የዝምታ ጮህትን መስማት የሚችል አምላክ ጆሮ ያለው እላይ ከደመና በላይ እንደምናስበው ጆሮ ያለው ልባችን ውስጥ እዚህ ውስጥ ነው ያለው። ሳንጠይቀው እንኳን ጠይቀ ነው በልባችን ሳንጠይቀው እኮ የሚያውቃል። ስለዚህ የአጋርን ጮህት ሳይሆን የሰማው የውስጥ አምላክ ስለሆነ ያልጮኸውን ህፃን የሰማው የውሃውን ምንጭ አሳያት። ትርጉም የላችኋለሁ ምንጩ የእመቤታችን ውሃው የጌታ ምሳሌ አንድም ምንጩ የክርስቶስ ውሃው በእርሱ ያገኘ ነው የጸጋው ምሳሌ። መጽሐፍ እንደሚል የህይወት ውሃ ወንዝ ከሆዱ ይፈልቃል አይደለም የሚለው ያ የህይወቱ አሁን ከሆዱ ይፈልቃል የተባለው ምን ነው ቃሉ አንድም በለተ ጳራቅሊጦስ የተቀበለው የመንፈስ ቅዱስ ጸጋ የመንፈስ ቅዱስ ጸጋ ምሳሌ ነው ብዬ እዚህ ላይ መስለኛል ታግ ያረኩት ዘፍጥረት 22 በቤተክርስቲያን ወይም በመጽሐፍ ቅዱስ አናባቢዎች ዘንድ እጅግ ከሚመስጡ ህሊናውን ገዝቶ ያነበበው ሰው እጅግ ከሚመስጡ ታሪኮች አንዱ ያለበት እግዚአብሔር ከአብርሃም ጋር ምን አይነት ጉዞ እንደነበረው አሁን አይታችኋል። የአብርሃምን ህይወት ከራሳችሁ ህይወት ጋር አድርጉና ከእግዚአብሔር ጋር በዚህ ቀን ተዋሩ። አብርሃማዊው ህይወት ለኛ ትልቅ ምሳሌ። እግዚአብሔር አሁን ወደ አብርሃም ለየት ባለ ሁኔታ መጣ። እስካሁን ተስፋ ነበር አይደል? እስካሁን ቃል ኪዳን ነበር። አሁን ፈተና ይዞ መጣኛል። አንድ ልጅህን ለኔ በሞሪያ ምድር ወዳለው ተራራ ወስደ ሰዋልኝ አለው። አንድ ልጅ ይስሐቅ አደኩ ብሏል። ለአባቱም ለእናቱም የሚያሳሳ ልጅ ሆኗል። ጉልበቱም ጠንክሯል እንጨት መሸከም እስኪችል ድረስ። በዚህ ድሜ ደግሞ ልጆች ብዙ ትዝታ ጥለውብን እዛ ስለሚደርሱ ምን ያህል ያወጓል። ብዙ ትዝታ ያልጣለብን ህፃን እኮ ቢያልፍም ብዙ አይሰማንም። ብዙ ትዝታቸውን ይዘነው ከኖርን ግን ሲያልፉ እናቶች አባቶች ቶሎ ማይጽናኑት ነው። ስናጽናናቸው ጨካኝ መሆን የለብን። ተረጋግተን ነው ማጽናናት ያለብን። እነሱ መጀመሪያ እነዛን ሰዎች ለማጽናናት እነሱም ይስማቸው ስሜት ሊስማል ይገባል። ካሎዳ ያልተነካ ግልግል ያውቃል ይሏቸዋል አይደለም? ያልወለደማ ምን ሊሏቸው ይችላል? የነሱ ምጥ አመጠን ነው። ከዛ በኋላ ተስፋን ምን እንነግራቸው? ከእግዚአብሔር ጋር እንዳይካሰሱ ምን እንነግራቸው? መጀመሪያ ለቅሷቸውን አብረን አንብተን ዘመናን ሄደን አይ ዝም በይ ባክሽ አንቺ ብቻ ነሽ የሞተብሽ ልጅ አይባልም አይባልም። ማጽናናት ምኩ ራሱ ነው ይቻላል። አላዋቂ ሳይውቅ የሚያጽናና ሰው በእግዚአብሔርም ዘንድ ተጠያቂ። ኤልፋዝ ሶፋርና በልዳዶስ የዮብ ጓደኞች ሊያጽናኑት መጡ ነው አይደል? መጽሐፉን ስታነቡ ግን ከማጽናናት ይልቅ በቁስሉ ላይ ቅዝጣዜ ነው የጨመሩበት። ወቀሳ ኃጢአት ይሆነ እንዲህ ይሆናል ይያሉ። አስር ልጅ የቀበረውን ሰው ሰውነቱ በቁስል የተመታውን ሰው ሀብቱን ሁሉ ያጣውን ሰው ሚስቱ ብብቱን የተጸየፈችውን ሰው ገረዶቹ ባሪያዎቹ የናቁትን ሰው እንዲህ አይነት ንግግር ይገባል? በኋላ እግዚአብሔር ምንድን ነው ያላቸው? ባሪያውን ኢዮብን ነፍሱን ሲያስመረሩት ስለነበረ የኢዮብን መመረር ወደ ራሱ ወሰደና እንደ ባሪያዬ እንደ ኢዮብ መልካም ቃል አልተናገራችሁም ያለው። መስዋዕታችሁን አልፈልግም ኢዮብ ስለናንተ የሰው ኃጢአታችሁን እንዳላደርግባችሁ የሱን ፊት ይቀበላል። ብታነቡ ግን ሙሉውን አንድም በእግዚአብሔር ላይ ክፉ ቃል አልተናገሩ። ጥፋታቸው ኢዮብን ከማጽናናት ይልቅ ማስመረባቸው። አንድ ህፃን ኩሬ ውስጥ ብታገኙ ዋኛለው ብሎ ገብቶ መዋኘት አቅቶት ግን መስመጥ ይጀምር አድኑኝ ብሎ የሚጠራችሁ ምንድነው መፍትሄው? ማዳን ወይስ እዚህ ቆማችሁ ማናባ ካዞ ገባ? አንተ ባለቅ የማን ልጅ ነህ ለመሆኑ? ይሆናል ምን ሆነ ልጅ ምንስ ሳይሰጥ አከተም። መጀመሪያ ምንድነው ገብቶ ህፃኑን ማውጣት ከዛ ከፈለገ መቆንጠጥ ይቻላል። ለምን ገባህ ብሎ መውቀስ መገሰጽ ከዛ በኋላ ሰውን ህመሙን ታማችሁ ሀዘኑን አዝናችሁ እንባውን አንብታችሁ ነው ከዛ በኋላ ማጽናናት አይደል? ልጆች አብሶ ከወላጆች ጋር ትልቅ የሆነ መተሳሰር አላቸው አይደል? ከባድ የሆነ ሰንሰለት ነው ያለው። እዚህ እንደቀላል አይደለም እናየው፣ እንደቀላል አይደለም። አሁን አብርሃም ልጁ እንደዛ የሚያጓጓ ደረጃ ወራሽ ደረሰልኝ አደገልኝ ያለ ባይኑ ፊት አደገው ልጅ እግዚአብሔር መጣና ልጅህን ሰዋል። እግዚአብሔር እኔና እናንተን ለማስተማር በቅዱሳኑ ላይ ምን ያህል እንደጨከነ ተመልከቱ። አብርሃም ያቺን ትእዛዝ ሰምቶ አንድ ሌሊት ሲያድር ምን ያህል ይሆን ሲጨነቅ ያደረ? ሚስቱ ሳራ አጠገቡ ተኝታለች። የህፃኑ ልጅ ትንፋሽ ይሰማዋል። ነገ ወስዶ በቢላዋ ሊያርደው ነው ሊሰዋው ነው። ምን ያህል ይሆን ሲሟገት ያደረው አብርሃም? ጭንቀቱ ይገባቸዋል፣ ሰቀቀኑ ይታያቸዋል። እኛን አሁን እንዲህ አይነት ፈተና ቢፈትነን የምን እግዚአብሔር ከማለት እንመለስ? ይሆን እግዚአብሔርም በአቅማችን ነው የሚፈትነው። እኛን እንኳን በልጅ በአስር ብርም ስንፈተን ስንት ነው የምንሰርበው? ጊዜ አይደል አይደል? እኔ ወደ አንተ እየተጠጋው ነው ብዬ ሳስብ እንዴት ብሬ ይጠፋል? እንዴት እንዲሆናል? አይደለም እንዴ? እንዴት ራስ መታት ያመኛል? አሁን ንሳኝ ብቻ ስለው ደግሞ በቀደም ጥሩ እንደው እየጾምኩ ነው እየሰገድኩ ነው እየጸለይኩ ነው የሚል ሰው ራስ መታትም ካመመው ስቲል እናሳላማት እስቲ አባ ደግሞ እየጸለዩ ብሎ ነው ይለ ለጸለይ ይልና ካልተሻለው ታዲያ ምንድነው? ቆይ እኔ መከተል ይጠቅሙ በራስ መታት ነው ተለካው ግን እ የጳውሎስን የጎኑ ጋር ማስተዋወስ እ የጎኑ ጋር እኛስ ማንንም አልፈወስንም አይደል? እሱ ግን በጨርቁ እየፈወሰ የጎኑ ጋር ያሰቃየ የነበረ ሰው አራንሳልኝ ጌታ ሆይ ብሎ ሶስቴ ቢጸልይ ኃይሌ በድካምህ ብዛት ይፈጸማልና ጸጋዬ በቃ አብሮ ይቆይ በቃ ጸጋዬ ይበዛል። ይሄ ሲጎስምህ ነው ጎንንም ይጎስም ሰይጣን ተሰጠኝ ነው እኮ ያለው አይደል? እሱ ለስልከት ሲሯሯጥ ሰይጣን ጎን ጎኑ ነው ወጋው ያን የጎኑ ጋር እያማጠ ነበር ቅዱስ ጳውሎስ የሚያስተምረው። እንዲህ አይነት እኮ ሐዋርያት ናቸው ያለፉት በዚህ ቤተክርስቲያን። ያን ትእዛዝ ታዘዘ አብርሃም ተጨነቀ። ከዛ በኋላ ምንድን ነው የሚለው? በማለዳ ተነስቶ ነው የሚለው ይስሐቅን ይዞ ወደ ተባለው ተራራ ጉዞ ጀመረ። በማለዳ ለሚስቱ አልነገራት። እግዚአብሔር መጀመሪያ ለምን ፈተነው ካላችሁ ምክንያት አለ የፈተነበት የአብርሃምን ጽድቁን ወይም የአብርሃም ለእግዚአብሔር ያለውን ታማኝነትና ለእግዚአብሔር ለአምላኩ ያለውን ፍቅር ለመግለጽ ነው። እኛ እኮ ኃጢያትን ሰብሩ ነው የተባለው አይደል? ኃጢያትን ምን አድርጉ? ቆርጣችሁ ጣሉ፣ አቃጥሉ በሳል ነው የተባለው። ልጃችሁን አልተባለም፣ ግን ኃጢያትን ቆርጠን መጣን እንኳን አቅቶናል። መጨከን አይደል? የትኛው ይከብድ ይሆን? በኃጢያት ላይ መጨከን ይከብዳል ወይስ በልጅ አንገት ላይ መጨከን? እዚህ ልጅ ያላችሁ ሁሉ አትበዙም እንጂ ልጅ ያላችሁ፣ እስቲ ልጅ ያላችሁ ሁሉ አሁን ልጆቻችሁን አጋድማችሁ አስቡ። ቢላዋ ይዛችሁ ማሰብ ትችላላችሁ? ወይም የእህት ልጅ ወንድም ልጅ ያለው አይጠፋ የምትወዱት፣ እስቲ አስቡ። እጃችሁን ቢላ ይዛችሁ እዛ ሰው ላይ በማሳረፍ ደረጃ አብርሃም እንዲህ ተፈተነ ሲባል እንደቀላል አይደል? ምናወራ ያሳደጉት በግ እንኳን ይከብዳል ማረድ አይደል? ቤታችሁ ያሳደግነው ከብት እንኳን ማረድ ይከብዳል። እናቶች አባቶች እኮ አሉ አለ እኔ ሳላየውም ወደዛ ወስዳችሁ ረዱት የሚሉ እኮ አሉ። የሚከብዳቸው የታረደውን ስጋውን አልበላም እኮ የሚሉ አሉ። አብረው ያኖሩት ያሳደጉት ከብት ይታረድ ተብሎ ተጨክኖ ሲታረድ እንኳን እኔ እንዳታመጡብኝ ስጋውን አልበላም ልጄ ነው እኮ አሳድጌዋለሁ የሚሉ አሉ። የገዛ ልጅማ ሲሆን ምን ያህል አብርሃም ፈተናውን አያችሁት? ቀላል እንዳይመስላችሁ እግዚአብሔር የአብርሃምን ጽድቁን ለመግለጥ ይሄንን አደረገ። ከምንችለው በላይ አይደለም። አብርሃም አቅሙ ስለነበረ ነው ይሄን የተፈተነ። በአንደኛ ቆሮንቶስ 10:13 ላይ ስለኛ ምን ብሏል ቅዱስ ጳውሎስ? ከአቅማችሁ በላይ ከምትችሉት በላይ አትፈተኑም ተብለናል። ስለዚህ እንዲህ አይነት ፈተናዎች ከእግዚአብሔር ዘንድ ካልመጡብን እነዚህ ራሳቸው ምናችን እንድናውቅ የሚያረጉናል። አቅማችንን አይደል? አቅማችን እኛ ገና አሁን እየተፈተነ ያለ ነው በኃጢአት በዓለም ነው። አቅማችን ይሄ ነው። ከፍ ያልን ስንሄድ ነው ጠንካራው ፈተና ከዲያብሎስ የሚመጣው። ከዛ ጽድቃችንን ለመግለጽ ከእግዚአብሔር ለክፉ አይፈትነን። የሚፈትነን ሁልጊዜ ጽድቃችንን ለመግለጽ ሲፈልግ ነው። እግዚአብሔር አባቶች በትርጓሜ ዲያብሎስ በሰማያት መላእክት አብርሃም አርከ እግዚአብሔር፣ አብርሃም አርኩ ለእግዚአብሔር፣ አብርሃም የእግዚአብሔር ወዳጅ ባልንጀራ እያሉ ሲዘምሩ ሰማ ይላል። ከዛ አይ አብርሃም እኮ አንተን የሚታዘዝ የሚወድህ ሀብት ስለሰጠው ቤቱም ስለባረክለት ልጅ ስለሰጠው በስተርጅና ነው እንጂ ረድልኝ ብትለው አያርድልህም አለ። እግዚአብሔር የዲያብሎስን ሐሰቱን የአብርሃምን ጽድቁን ለመግለጥ ረድልኛል ሰዋል። አብርሃምም ተመልከቱ፣ ለሚስቱ አልነገረም እንዳታዘናጋው። አያችሁ እንደው ዛሬ ነው ይዋል ግድ የለም ምንም አምላክ ያዘዘህን ብትፈጽም ግን ዛሬ ይዋል እና ነገ ተወስደዋል። ደግሞ ሲያደር ደግሞ ዛሬም ብቻ እያለች እንዳታዘናጋው አልነገራት። ሁለተኛ በማለዳ ወጣ አይደለም የሚለው ምኑን ያሳያል? ይሄ ቁርጠኝነቱን ያሳያል። በማለዳ ነው ወጣው፣ ቁርጠኝነቱን ያሳያል። አልተመና አላመናት አብርሃም ይዞት ወጣ፣ አልተናገረም። ቅዱሳን ጥንካሬያቸው ጭካኔያቸው እዚህ ላይ ከእግዚአብሔር ትእዛዝ ሲመጣ ከስጋና ከደም ጋር አይማከሩ። ቅዱስ ጳውሎስ ቀደም ያልኳችሁ እጅግ የምትደንቅ ንግግር ላይ ተናግሯል። በገላትያ መልእክቱ ምዕራፍ 1 ከቁጥር 15 እስከ 16 እንዲላ ነገር ግን በእናቴ ማህፀን ሳለሁ የለየ በጸጋውም የጠራኝ እግዚአብሔር በአህዛብ መካከል ስለ እርሱ ወንጌልን እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ አለ ወዲያው ከስጋና ከደም ጋር አልተማከረም። ለአህዛብ ወንጌልን ተሸክመ ስበክ ልጄ በአህዛብ ዘንድ በአንተ ይገለጥ ሲለኝ እግዚአብሔር ከምን ጋር አልተማከረም? ከስጋና ከደም ጋር አልተማከረም። ምን ማለት ነው? ይህ ድንቅ ቃል ምን ማለት ነው? ይገባችኋል? ምን ማለት ነው? ከስጋና ከደም ጋር አልተማከረም ማለት ነው። ልክ እንደ ቅዱስ ጳውሎስ በአህዛብ ዘንድ ስሜን ተሸከም ሲባል ቅዱስ ጳውሎስ ከስጋና ከደም ጋር ቢማከር ምን የሚል ይመስላችኋል? አህዛብ ጣዖት የሚያመልኩ ጨካኞች ናቸው። ሰይፍና ጦር ከእጃቸው አይጠፋም። እግዚአብሔር ቢባል ሰምተው አያውቁ። ደግሞ አራዊት አሏቸው፣ ለእነሱ ወስዶ ቢጥሩ ይመስ። ደግሞ ማላጡ ሀገር ሲሄድ ምን ይበላለሁ ምን እጠጣለሁ? ማንስ ይቀበለኛል? ማንስ ይሰማኛል? ይሄ ከምን ጋር መማከር ከስጋና ከደም ጋር። እኔና እናንተም ክርስትና ኑሩ ስንባል ለመኖር ወለም ዘለም ስንፍና ምኑ የሚመጣብን ከምን ጋር ስለምንማከር? ከስጋና ከደም ጋር። አብርሃም ከስጋና ከደም ጋር ቢማከር ኖሮ ልጁን ለመሰዋት አይሄድም ነበር። ቅዱስ ጳውሎስ ከስጋና ከደም ጋር ቢማከር ኖሮ ዛሬ የምናየው አይነት ወንጌል አይኖርም። በቃ ሂድና በአህዛብ ዘንድ ስሜን ስበክ ሲለው ካይኑ ቅርፊት ሲወድቅለት ወዲያው አይደል መስበክ የጀመረው ቅዱስ ጳውሎስ? ልማከር አላለ። እስቲ እንዴት እቅድ ላውጣ? እኛ በዚህ ሰው ምን ይሸፍነው አይደል? አሁን እስቲ እቅድ ላውጣ፣ እንደው የረጋ ወተት ቅቤ ይወጣዋል፣ ምን ስንል እንገኛለን? ይሄ ሁሉ የስንፍና ምክንያት። ስንፍናችን ለመደበቅ መቼም ቅድም ያልኳችሁ ጭምብል፣ ስንት ጭምብል ይኖረን ነው? በየአይነቱ እንደ ልብሳችን በየአይነቱ ነው ጭምብል ያለን እንደ ሁኔታው። ቅዱስ ጳውሎስ ከስጋና ከደም ጋር አልተማከረም። ወገኖቼ ክርስቶስን ለመምሰል የእርሱን ህይወት ለመኖር በእግዚአብሔር ፈቃድ ለመመራት ከፈለግን ከስጋና ከደም ጋር አትማከሩ። ተረድታችሁኝ? ከስጋና ከደም ጋር አትማከሩ፣ መልካም ነገር አያቀብላችሁ። ከእግዚአብሔር ጋር ብቻ ምክር ማድረግ፣ የዛን ጊዜ እሱ የሚያስጨክን መንፈስ ያን ነገር ለማድረግ ቁርጠኝነትን ጭካኔን በውስጣችን ያደርጋል። አብርሃም ያ ባይሆን ኖሮ ውስጥ አይገባም። አብርሃም ወዲያውኑ በጠዋት ተነስቶ ልጁን ይዞ ሄደ። ባህዮች ላይ እንጨቱን ጭኖ ሁለት ባሪያዎች ይዞ ያንን መንገድ ተጓዘና ልክ ከሶስት ቀን በኋላ ይላል ተራራውን ተመለከተው ይላል። የሚሰዋበትን ተራራ፣ የታዘዘበትን ተራራ ያንን ሲያይ ባሪያዎቹንና አህያውን በዚያ ትቶ እንጨቱን ለልጁ አሸክሞ እሱ ቢላዋውንና እሳቱን ይዞ ተራራውን መውጣት ጀመረ። ተራራውን ያንን ተራራ መውጣት ጀመረ። ተራራውን ሲወጡ አባትና ልጅ እጅግ የሚያሳዝን ነገር ይነጋገራሉ አይደል? ልታርዱት የተዘጋጀ ልጅ የሚጠይቀውን ጥያቄ ተመልከቱ። አርጌንስ የተባለው የቤተክርስቲያን ምሁር እንዲህ አይነት ቃል ከሚታረድ ልጅ የሚወጣ እንዲህ አይነት ቃል የአባትን ልብ ምን ያህል ይወጋ ይለዋል። እንዴት ባለው ቋንቋ እንደገለጠው ያባቱን ልብ ምን ያህል ወጋው ብሎ ተናግሯል። አሁን እየሄዱ ይያሉ አባቴ አለ። ልጆች ደግሞ ሲጠሩ ያሳምሩታል አለ። አዎ አለ። እንግዲህ በምን አይነት መጽሐፍ ቅዱስ ሙሴ ስለጻፈው እንዲያለው እንጂ ምን ብሎ ጠርቶት ይሆን አብርሃምን ይስሐቅ? ማን ይያለ ይሆን ይጠራው የነበረ? በምን አይነት ልጆቻችን እኮ የራሳቸው ሆነ እኛንም የጠሩበት ውብ አንደበት አላቸው አለ። ጠራው። አባቴ ሆይ አለው። አቤት አለው። አንተ ቢላዋውና ስለቱን ይዛል፣ እኔ ደግሞ እንጨቱን ተሸክሜያለሁ። የሚታረደው በግ ወዴት አለ? የመስዋዕቱ በግ የት አለ? አሁን እዚህ መሀል ነው አብርሃምን እና ይስሐቅን ማየት። እርግጠኛ ነኝ አብርሃም ፊቱን ወደ ልጁ ዞሮ መልስ አይሰጠም። አይኑን እያሸሸ አይደለም፣ እንዳያውቅበት ሀዘኑን ፍርሃቱን አይኑ ውስጥ እንዳያነብበት ወይም ሊያደርግ ያሰበውን አይን ይገልጣል አይደል? አይን ዋሽ። ስለዚህ እንዳያይበት ዞር ብሎ ፊቱን ይመስለኛል መልስ የሰጠው። እዝም ብዬ ስላችኋል ወይ ከፊቱ አውቆ ቀደም ቀደም እያለ አይደለ? ወይ ደግሞ ሂድ ቶሎ ቶሎ ወደ ላይ ወጣ እያለ እንዳየው አይኑና አይኑ እንዳይተያዩ ብቻ። አቤት አብርሃም እንዴት ተጨነቀ? የአሕዛብ አባት ቢሆን ታዲያ ይገርም? የአምላኩ አባት ቢሆን ታዲያ ያንሰዋል? ያንሰዋል። የተፈተነውን ፈተና አይወጥ። ይህን ሲጠይቀው ብዙ አላበዛም። ቁርጥ ያለች ንግግሩን ታያላችሁ። ቁርጥ ያለች ንግግሩ ጥያቄውን መሸሽን ነው የሚያሳየው። ቁርጥ ነው ያደረገበት። በጉን እግዚአብሔር ያዘጋጃል። በቃ ቁርጥ መልሷ። በጉን እግዚአብሔር ያዘጋጃል። ከዛ አሁንም ጉዞ የይስሐቅን የዋህነት ተመልከቱ። መሬታችንን የዋሃት ብሎ ይስሐቅ እንላታለን። ወደ መታረድ ሲሄድ ምንም አላውቅም፣ በየዋህነት ነው የተከተለው። የዋሃቱ የይስሐቅ ታዛዥነት አንቺ ነሽ። መታዘዙ የይስሐቅ ታዛዥነት በአንቺ ውስጥ ነው የተገለጠው። ያንን መሬታችን ሁሉ እናወድስበታል። ሄዱ። ቦታው ላይ ደረሱ። ድንጋዩን ጸፈጸፈ፣ እንጨቱን ረበረበ፣ እንደሚገባው መሰዊያውን አዘጋጀ። በዚህ ሁሉ ስራ ይረዳዋል ይስሐቅ። በመጨረሻ ከጨረሰ በኋላ አብርሃም በልጅ አሁን መሰዋህ እንትን ነው። እዚህ ጋር ያልተሟላውን ታሪክ ሊቃውንት ያሟሉታል። አባቶቻችን ያልተሟላውን ታሪክ አሁንስ አለው ይላል ይስሐቅ። ሁኔታውን ካየ በኋላ አባቴ የምትሰዋኝ እኔ ይመስለኛል አለው ይላል። እንግዲህ ሁኔታውን አይቷል ማለት ነው። አይኑን ሲያሸሽ ምን ሲል ከመልሶ አሰጣጥ ይስሐቅ የታዘበው ነገር አለ። እንደው የምትሰዋኝ እኔን ይመስለኛል ሲለው አትጎዳበትም እንጂ አዎ ልጅ አንተን ነው አለው ይላል። እንግዲህ አባቴ ሆይ አለ ይስሐቅ፣ እኔ ወጣት ነኝ፣ አንተ አረጋዊ ነህ። ደመነፍስ ይዞ ስፈራገጥ እንዳልጎዳ እጅና እግሬ ነሰረኝ። እንዲህ አይነት ልጅ ኧረ ከባድ ነው። አሁን አስቦ አባቱስ እንዲህ አይነትን ልጅ ማረድ፣ ጨካኝ ክፉ ልጅ ቢሆን ምናልባት ተናዶም ሊያርደው ይችላል። ክፉ ልጅ ቢሆን እንዲህ አይነት ደግ ልጅ ማረድ ግን አይከብድም? እሰረኛ ነው። አሰረው እና አሁንም ሊያርደው ሲል ቆይ አባቴ ያለ አይኔ አይንህ ላይ ሲያርፍ ስለቱን ፈርቼ አይኔ ሲንከራተት አይንህን ሲያየው መጨከን አቅቶ ከፈጣሪ ጋር እንዳትጣላ በደረት ይድፋኛ ነው። ደግሞ እንደገና አብርሃም እንዳዘዘው ደፈው። ከዛ በኋላ ካራውን ምኑ ላይ አሳረፈ? ማጅራቱ ላይ። በቃ ያለም ቁርጥ ህሊና ታያላቸው ነው ምንም ጥርጥር የሌለው። ልክ ቢላዋውን ማጅራቱ ላይ ሲያሳርፍና ቁርጥ እንዳደረገ ሲያው ተው አብርሃም አለው። ተው አንድ ልጅህም ለእኔ ለመስጠት እንዳራራህ አይቻለሁና እነሆ ዘርህን አሁንም እንደ ሰማይ አሸዋ፣ እንደ ሰማይ ኮከብ፣ እንደ ምድር አሸዋ አበዛዋለሁ። በዘርህ አሕዛብ ይባረካሉ። ቃል ኪዳኔን ካንተ ጋር አጸናለሁ አለው። በቃ እንደው ምንድን ነው መሀል እግዚአብሔር ወይኔስ እግዚአብሔር ማለ አይጸጸት፣ ለዘላለም ከአንተ ጋር ቃል ኪዳኔን አቆማለሁ ብሎ ማለ እግዚአብሔር። አቤት እዚህ ጋር ደግሞ የአብርሃም ደስታ። ዞር ሲል በዕፀ ሳቤቅ የተያዘ ነጭ በግ፣ ነውር የሌለበት ጥፍሩ ያልዘረዘረ፣ ቀንዱ ያልከረከረ፣ ፀጉሩ ያላረረ ጻዕዳ በግ ተይዟል። አመጣና ሰዋው ያለ ከሰማይ እሳት ወርዶ ተቀበለለት ይላሉ አሉ። እግዚአብሔር በመስዋዕቱ እንደተደሰተ ለማሳየ አብርሃም እዚህ ጋር ትንቢትም ተናግሯል። የመስዋዕቱን በግ ማን ያዘጋጃል? እግዚአብሔር ያዘጋጃል። ለእኔና ለእናንተ ለሕይወታችን ድህነት የተሰዋው እውነተኛው የእግዚአብሔር በግ ኢየሱስ ክርስቶስ። መጥምቀ መለኮት ቅዱስ ዮሐንስ ይሄን ሲያጠይቅ ነው ጌታን ሲያየው ነዋ በግቡ ለእግዚአብሔር ዘያት ኃጢአት አለ። የዓለምን ኃጢአት የሚያስወግድ እውነተኛ የእግዚአብሔር በግ እነሆ አላለም? ዮሐንስ አንድ ላይ ስታነቡ የእግዚአብሔር በግ ነው። በዮሐንስ ራእይ ላይ ብታነቡ ኢየሱስ ክርስቶስ ከሚጠራባቸው ስሞች መካከል ተወዳጁ ደጋግሞ የሚጠራው ነገር ቢኖር በጉ ያለ በጉን በጽዮን ኮረብታ ቆሞ አየሁ፣ እንደታረደ በግ ሆኖ አየሁ ደጋግሞ የሚለው አይደል? የታረደ በግ ምን እንደሆነ ባለፈው ጽሑፌም ገልጬላችኋል። እርግጠኛ ነኝ ከታረደ በግ ጋር ተገናኝታችኋል። አልተገናኛችሁ አላነበባችሁ ምን ዋጋ አለው እንጂ። እና በጉ ከኢየሱስ ክርስቶስ ስሞች አንዱ ይሄ መስዋዕትነቱን ሲያጠይቅ፣ እያንዳንዱ ስም የራሱ ትርጉም አለ። አምላክነቱን ንጉስነቱን ሲያጠይቅ ክርስቶስ፣ መሲህነቱ ክርስቶስ፣ መድኃኒትነቱ ስናጠይቅ ኢየሱስ አይደለም። ምንም ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ፍጹም አምላክ ፍጹም ሰው መሆኑን ስናመለክት አማኑኤል እንለዋለን። መስዋዕትነቱን ስናመለክትስ በጉ እንለዋለን። የመስዋዕቱ በግ እዚህ ውስጥ አዲስ ኪዳን ብልጭ ብላ ታይታለች። አብርሃም የእግዚአብሔር አብ ምሳሌ ነው። ይስሐቅ የመለኮት ምሳሌ ነው። በግ ወይም በግ የምንለው የትስብእት ምሳሌ ነው። የሥጋ ማለታቸው። ተራራው የቀራኔው ምሳሌ ነው። እንጨት የመስቀል ምሳሌ። እሳት የመለኮታዊ ፍርድ። ስለት የሕማው። ኮሌጅ ተማሪዎች አይደላችሁ? ምሳሌ ነው። አህዮች የህግ ይሉታል። አሮ የህግ ባሪያዎች የአይሁድ ምሳሌ። አህያ የህግ የምኩራብ ባሪያዎች የአይሁድ ምሳሌ። ወዴት አልወጡ? የእግዚአብሔር ልጅ ሲሰዋ ለማየት ወደ ቀራንዮ አልወጡ። አልወጡ ማለት አምነው አልተቀበሉ። እዚያው ነው የቀሩት። ህጋቸውን እንደያዙ ምኩራባቸውን እንደያዙ የቀሩት። ሁለቱ ናቸው አብረው የሄዱት። ማንና ማን? አብርሃምና ይስሐቅ አይደል? እግዚአብሔር አብንና ልጁን ኢየሱስ ክርስቶስን ሁለቱንም ቀራንዮ ላይ እናገኛቸዋለን። አብ ልጁን ለመስዋዕትነት በመስጠት ልጁ ኢየሱስ ክርስቶስ ደግሞ አማናዊ መስዋዕት ሆኖ በታዛዥነት በመቅረብ ሁለቱንም አላገኘናቸው አግኝተናቸው። ሁለቱ አብረው ወጡ ነው። እሳቱንና መጥራይቱን የያዘው አብርሃም ነው። እንጨቱን ግን የተሸከመው አዲስ ኪዳን አትታያችሁ እዚህ ላይ መስቀሉን የተሸከመው ጌታ ነው። መለኮታዊ ፍርድ የተላለፈው በእርሱ ላይ አይደለም። አዳምን ትሞታለህ የሚለው መለኮታዊ ፍርድን መጨረሻ የተሸከመው ማን ነው? ክርስቶስ። ህማምን የተቀበለው እራሱ ማን ነው? ክርስቶስ። እግዚአብሔር አብ ታመመ እንላለን አንልም? ህማማትን የተቀበለው ክርስቶስ በምኑ ነው? በስጋ አይደል? በስጋ። አሁን ይስሐቅ የመለኮት ነው ያለው። ለምን? መጥራይቱ ስለቱ ይስሐቅ ላይ አላረፈም። ያረፈው ምን ላይ ነው? በግ ላይ ነው አይደል? በግ የትስብእት ምሳሌ፣ የስጋ ምሳሌ። በስጋው ታመመ፣ በስጋው ሞተ ነው የምንለው። በመለኮት ሞታ ነው። በጉ ከወዴት የተገኘ ይመስላችኋል? ከሰማይ? ከሰማይ ነው ካለ እውነተኛ መስዋዕት፣ እውነተኛው በግ ኢየሱስ ክርስቶስ ከሰማይ መውረዱን ያጠይቃል። ከአብርሃም መንጋ ነው ብንልስ? እግዚአብሔር ከአብርሃም መንጋ በተአምር አምጥቶ ነው የሰጠው ብንል ኢየሱስ ክርስቶስ ከቤተ አብርሃም ነው መውረዱን ያመለክታል። ወላችሁ ሊቃውንቶቻችን የሰጠን አምላክ እንዴት አድርጎ በትንትን አድርጎ እንዳስቀምጠው አሳያል። ይሄ ነው እኛ ቤተክርስቲያን ትምህርት። ይህንን ሌላ ድንኳን ሌላ አዳራሽ ብትፈልግ አታገኝ። እድሜል ጠዋትና ዝላይ ዳንስ ብቻ ዳንስ አይቻል። ወደ ደስ ደስ ሚላ ሌላ የለ። ወንጌል የለችም። በጣም አይቻላል። ሽማግሌ እንደ ሽማግሌ፣ አዛውንት እንደ አዛውንት፣ ሴት እንደ ሴት የማይሆንበት ቦታ መቼም ይከብዳል። አይደለም ይከብዳል። አሁን የኛ ጳጳሳት እንደው ሲሰብኩ ራሱ እንደ ወጣት ሰባኪ ወዲያ ወዲህ ቢወራጁ ምን ቢሉ ደስ ይላችኋል? አይላችሁ ማለት እንደው እንደዛ እኮ እንደ አምድ ቆሞ ቀስ ተብሎ እንደዚህ ይሄ እንቅልፍ እንደሚያመጣ ዝናብ አለ አይደል? ይሄ ማታ ማታ የምንመኘው ዝናብ እንደሱ ቀስ ተብሎ ሲወርዱ የጳጳሳቶቻችን ትምህርት ጸጋቸው ጋር ሲሆን ልዩ ስሜት ይፈጥራል አይደል? ቢጮህ ቢንቀሸቀሽ ምን ነካችሁ ዛሬ አባታችን ምን ብለው አይደል? እነዛ ሽማግሌውም ሽማግሌ አይሆን እግሩንም ያወናጭፋል። በእውነት እንዲህ ሲሉ አይቻልም። ምንድን ሆኑ ጠላት አልመጣ ይሄና ፉከራ እያሉ እንደዚህ የሚያደርጋቸው አባቶች ምን ሲመጣ ነው? አረ ጎራው ሲባል ጠላት ሲያዩ ነው አይደል? እና ሁሉ ነገር በምን ሲሆን ቅዱስ ጳውሎስ በእናንተ ዘንድ ይላል ሁሉ ነገር በስርዓትና በአግባብ ይሁን። ሁሉ ነገር ስርዓት፣ አግባብ። ከዛ ውጭ ሲወጣ ለዛው ነው ያለ እንጀራ ተደርጎ ወጥ ነው በላዩ ላይ አይደል? መጀመሪያ ወጡ ትሪው ላይ ተደርጎ እንጀራ ቢሰጧችሁ ይበላል። ለመበላቱ አይደል? አብሶ ራበው ይጨክናል፣ ይበላል። ግን ስርዓቱ ይፈቅዳል። አመ ሁሉ ነገር አቀራረባለሁ አካሄዳል። አባቶቻችን እንዲህ ያደርገው ነው ያቀረቡት። ከዚያ በኋላ በፍስሐ ወበሐሴት በደስታ ሆነው አብርሃምና ልጁ ይስሐቅ ከዛሽ ከተራራው ላይ ወረዱ። እግዚአብሔርን አመስግኑ። አብርሃም አሁን እርግጠኛ ሆኖ አብርሃም የወለደው ስንት ነው? አንድ ነው አይደል? አሁን እኛ ብዙ በመውለድ ብዙ ዘር የሚኖረን ይመስለናል። እግዚአብሔር ከባረከው አንዱ ነው ያለው። አንዱን ሺህ ያደርገዋል እግዚአብሔር። እንደ ሰማይ ኮከብ ያበዛዋል እግዚአብሔር ከወደደ። ካልወደደስ ሰባት የወለደችውን ትመክናለች። መጽሐፍ ነው የሚለው መካኒቱ ሰባት ወለደች፣ ሰባት የወለደችው ደግሞ መከናል ነው የሚለው። ወላዲቱ መከነች። የወላድ መካን ያደርጋል እግዚአብሔር፣ አያደርስ እንጂ መካኒቷን ደግሞ ሰባት እንድትወልድ ያደርጋታል እግዚአብሔር። ይሄ ሁሉን ቻይነቱ ነው፣ ካህሊነቱ ነው የሚያሳይ። ከዚያ በኋላ ወደ ዘፍጥረት 23 ስንሄድ ሳራ በ127 ዓመቷ ሞተች። 127 ዓመት ኖራ ሞተች። ስትወልድ የ90 ዓመት አሮጊት ነበረች አይደል? ስለዚህ ከልጇ ጋር ስንት ዓመት ኖራለች? ወደ 30 ምናምን ዓመት አይደል ኖራለች። ደስ ይላል። ይሄን ሁሉ ዓመት አይታው በልጇ ተደስታ ሲጎረምስ ጺም ሲያወጣ ሁሉ አይታው ያቻረው ምን አይነት ደስታ እንደነበራት ዝም ብላችሁ ሳሏት። ታሪኳን ሁሉ የሰጠርክ የእሷ እርግዝና እንዳሳቀኝ ነው የሚኖር። በጣም የእግዚአብሔር ፈሷ ላይ ኤልሳቤጥ ነገር አይደል? የሚያዩ ሁሉ እኮ የሚገረምባቸው ናቸው። በ90 ዓመት መቼም አሁን ቢፈጠር ጊነስ ቡክ ላይ ይሰፍራል አይደል? የለማ በምንም ታ አስቸጋሪ ነው። ኦልሞስት እኮ ከ40 ዓመት በኋላ ሴቶች በ50 ዓመት ልማዳ አንስት ይቋረጣል ብለን ብናስብ 40 ዓመት በኋላ እጥፍ እኮ ደብል ማለት ከባድ ነው። የእግዚአብሔር ይቻላል። የደረቀን ማለምለም የለመለመ ደግሞ ይመስለውን ማድረግ ለሱ ይቻላል፣ ለሱ ይቻላል። ሳራ ሞተች ይላል። ከሞተች በኋላ የሚገርመው ነገር እንዲህ ይላል፣ አብርሃም ለሚስቱ ለሳራ ሊያለቅስላት ተነሳ ይላል። ለሚስቱ ለሳራ ሊያለቅስላት ተነሳ ይላል። ሊቃውንት ይሄ ነገሩ ገርሟቸዋል። አብርሃም ከዘመዶቹ ሲለይ አላለቀሰ ይላል አይደል? ልጁን ይስሐቅን እንኳን ሊሰዋ ሲወስድ አለቀሰ። አሁን ግን ሚስቱ ስትሞት ሊያለቅስላት ተነሳ ነው የሚለው። ያ አዛውንት ሰው፣ ያ ከእግዚአብሔር ጋር ፍጹም ግንኙነት የነበረው ሰው፣ እግዚአብሔር ያንን ሁሉ ቃል ኪዳን የሰጠው ሰው አሁን ለሚስቱ ሊያለቅስ ተነሳ። ተገቢ ይሆን ወይስ አብርሃም ተሳስቶ? ተገቢ ነው። ተገቢ ነው። ደግሞ የእሷን እና የእሱን ስታዩ ደግሞ ተገቢ ነው። ይስሐቅ ከመወለዱም በፊት እንኳን ሳራ ለአብርሃም ትታዘዘው ነበር። ስጠራው እንኳን ጌታዬ ትለው ነበር። ስጠራው እንኳን ይሄ ስነ ምግባሯ በአዲስ ኪዳን ለሴቶች ሁሉ ሞዴል እንዲሆን ማስተማሪያ እንዲሆን ተጽፏል። ከሳራ የሳራ ልጆች የሆናችሁ ሴቶች ብዙ ትማራለች። ስንቶቻችሁ ባሎቻችሁን በዚህ አይነት ክብር ታከብሯቸዋላችሁ? ወይስ እንዲህ ብዬ ካከበርኩትና አናቴ ላይ ይወጣል ብላችሁ ነው የምታስቡት? ምንም ይደላችሁ። የምንማረው እኮ ለፈውስ ነው አይደል? ልንለወጥ ነው የምንማረው። ቤታችሁ ውስጥ ለውጥ ካልመጣ ማህበረሰቡ አይለወጥም። እኔ ዛሬ የድሮ አይነት ቅዱሳን የማይነሱት ለምንድን ነው ብዬ ብዙ ጊዜ አስብ ነበር። ከጊዜ ወዲህ ግን መልስ ያገኘ ነው መጥቻለሁ። እንደነዛ አይነት ቅዱሳን እንዲወጡ መጀመሪያ ትዳራችን ቅዱስ መሆን አለበት። ስሩ ቅዱስ ሲሆንና ፍሬው ቅዱስ ነው። እርሾው ቅዱስ ካልሆነ ቦሆው በምንም አይነት ሁኔታ ቅዱስ ሊሆን አይችልም። እነሱንስ ለመንፈሳዊ ህይወት የሚገፋፋ ጠባይ አለ ነው? ስነ ምግባር አለ ነው? ቃል እንደዛ አይነት ይወጣናል? የለም። ይልቅ ምናወራቸው ምን እንደሆነ እንደሆነ ታወቀን። ጌታዬ የምትል ሚስት ዛሬ ባሏን ትለው ይሆን? በእናንተ ልጠና ነው? ካልጀመራችሁም ትጀምሩ ይሆን? ወይስ እንደዛ ካላችኋቸው አይቻልም የእነሱን ጠባይ? እስቲ ንገሩኝ። አንድ ቀን ባለ ትዳሮችን ብቻ ሰበስባለሁ እናወራለን። ለምን አሁን ሴት ላጤው ወንድ ላጤው እንዳይፈራ አይደለ? እንዲማ ትዳር ከሆነ ምን ወጣኝ እንዳይሉ እነሱ ፊት አናወራም። እሺ ባለ ትዳሮች ብቻችን እናወራለን አንድ ቀን። ሴቶችን ለብቻ ወንዶችን ለብቻ አድርገና በጽሁፍ ስጡኝ ላለው ሴቶቹንም ለብቻ በጽሁፍ ወንዱ ፍለፊት አይነጋገርም ማለት ካሎዳ እንዲ ነው ብራ ከተናገር ቆይ ልጅ ይችላል ስለዚህ በመስጥየር እናደርጋለን ግን ሳራን ብትወስዱ በጣም ባሏን ታከብረው ነበር ጌታ ይያል በተቻላት ባለው ነገር ሁሉ ታስደስተው ነበር ትታዘዝለት ነው ይሄ የመጀመሪያው አብርሃም ልብ ውስጥ ያለ ትዝታ እውነት ፍቅር እኮ እንደነበረ ይቆያል ወይም ደግሞ ምን ይሆናል ተሸርሽሮ ደብዛው ይጣፋል እንዳይመስላችሁ አሁን ዛሬ የምትዋደዱበት ፍቅር ይኖራል ከመጋባታችሁ በፊት ወይም ደግሞ ተጋብታችሁ ከአንድ አመት እስከ 3 አመት ወይስ ከ 5 አመት ከዛ እስከ 10 አመት ፌዝ አለው ይከፋፍሉታል እንጂ በትዳር ዙሪያ የሚያጠኑ ሰዎች ልክ ዛሬ ትኩስ እንደነበረ ወይም ደግሞ ትዚላችኋል ያቤሜሌክ ጸበለስ በ 67 አመቷ ደም ያንጠባጠበች ትኩስ ሆና እንደተገኘች 50ኛ አመታቸውን ስታከብሩ እንደዛ ትኩስ እንደሆነ ፍቅራቸው ማግኘት ከፈለጋችሁ መዳኒት አለ ዘዴ አለ ዘመኑ ግን እንደዛ ይቆይ ብትሉት አይቆይም እንደማንኛውም ነገር ይሻግታል እንደማንኛውም ነገር ይቀዘቅዛል እንዳይቀዘቅዝ ግን አለው መፍትሄ 20 አመቷ ተወዳት እንደነበረ ነው መወደድ ያለበት ሚስተር አንቺም እንደዛው መሆን ያለበት በቃ እነዚህ ነገሮች በምርጥ ቃላቶች ይገነባሉ አይደለም አንዱ ላንዱ በማሰብ ይገነባሉ ሳይነገረው የምትወደውን የሚወደውን የምትጠላውን ይሄንን በማሰብ አብርሃም ያንን ሁሉ ስላየ ነው ሚስቱ ላይ ያለቅስላት የተነሳው ይሄ ብቻ አይደለም የተስፋውና የመከራውም ዘመን የናፍቆቱም ዘመን እንደገናስ የተስፋው ዘመን በኋላም የቃል ኪዳኑ ዘመን አጋሩና ተስፋም ሲቀበሉ አብረው ነው ልጅ ይሰጣቸዋል ማለት ልጅም ሲቀበሉና ቃል ኪዳን ሲገባላቸው ምን ሆነው አብረው ነው እነሱ መካከል ስጋና ደም ካያያዛቸው የበለጠ ደግሞ በእግዚአብሔር የተቀበሉት ተስፋና ቃል ኪዳን አስተሳስሯቸዋል ስለዚህ ለእንዲዚች አይነቷ ሚስቱ ቢያለቅስ ይገርማል አይገርም እኔና እናንተው በስጋ ብዙ የሚያጣብቁን ነገሮች ይኖራሉ በክርስቶስ ኢየሱስ ባለ ተስፋና ቃል ኪዳን ባልና ሚስት ምን ያህል ተሳስተው ነው ስቲን እንጠይቁ በእኛ ባለን እምነት በክርስቶስ ባለን እምነት ባልና ሚስት የተስፋው ተካፋዮች ናቸው አብራችሁ በተናጠል አይደል አብራችሁ የተስፋው ተካፋዮች ናቸው የቃል ኪዳኑ ተካፋዮች ናቸው ስለዚህ እኔና እናንተም እንዲለቀስልን ሆነን መገኘታለን ይሄም ያሳየው ምንድነው አንዳችን ለአንዳችን ምን መሆን ጥሩ መሆን እባካችሁ በምንም አይነት ታምም አብራችሁ የኖራችሁ አትበዳደሩ አንዱን ምን ያስፈልጋል አንዱን መበደል አንዱን ማስለቀስ አንዱን ማስማት ጸጉሩን እየነጨ እንደወጣ ምንድነው ይሄ ደስ የሚለው ማስደሰት እየቻለን አይደለም ጥሩ ማድረግ እየቻለን እጥፉን ነው እኮ ምንቀበለው እኛ ጥሩ ስናደርግ ምኑን እንቀበል እጥፉን ስለዚህ በክርስቶስ ደግሞ የተስፋውና የቃል ኪዳኑ ተካፋዮች መሆን አለብን አብረን መንፈሳዊ ህይወታችን ነው ስጋችንን ሼፕ የሚያስይዘው የሚቀርጸው ያ ካልሆነ ችግር በጣም አስቸጋሪ ነው መንፈሳዊ ትሴት ለባሏ ትመቻለች መንፈሳዊ ወንድ ለባሉ ለሚስቱ ይመቻል ይሄን ስላችሁ ደግሞ አንዳንድ ጊዜ ወጣ ያለ መንፈሳዊነት የሚይዙ ሴቶች ደግሞ አሉ ከመስከረም ጀምሮ ከመስከረም አንድ ወይም ይሄ የግሸን ጉዞ ይባላል ከሱ ጀምሮና 3 ሳምንት ወይ አንድ ወር የትናችሁ ገና ማለት ከዛ ይመለሱና አክሱም ሲሆን ከዛ ይመለሱና ቁልቢ ገብሬ ጥሩልኝ ላሊበላ ንገሩ ቻይና ትዳር የለም እሺ ባልሽ ካልፈቀደ ሚስትህ ካልፈቀደ ተነጋግራችሁ ተማምራችሁ መተማመን ስላችሁ በጥሩ ፈገግታ አንክ ይሁን አይደል የበእውነተኛ ተስማምተ እግር ንቅንቅ ማለት ምን ይገባችሁ መጀመሪያ ምን ይሄን መጠበቅ ይቀርማል ትዳርህን ገዳም ሄደ ስለሳም ምትጸድቅ እንዳይመስል ትዳርህን በትክክል ጠብቀ ከኖር ግን ትጸድቃለህ አንዳንድ ሴቶች እንዲያሉ ሚነግሩናሉ መተው እንዴ የቁርባን ጋብቻ ይሄ ነው እንዴ አፋቱን ምሉናል በግልጽ ነው ነገራችሁ አፋቱን በቃ ምን ታደርግልኛለሽ እንዴ ሆነ ከአመት አመት እኮ የለችም ቤት ስለዚህ ምን ታደርግልኝ አፋቱ እኔም ልጆቹም እኮ አሁን እንደንግዳ ሆነ ምን ልቀበላ ስትመጣ ወይም ደግሞ እኔም ልጆቹ እኮ እንዲሆነ ምን ልቀበለው የሚሏል አይሰራም ምለው ግልጽ ነው አዲስ አበባ ለቃችሁ የትቦታ ስትወጡ ደውላችሁ አሳውቁኝ ምለው ለብዙ ምክንያት አንደኛ መተሩበት ምክንያት ይጠየቃል አይደል ሁለተኛ በመንገድ የሚገጥሙ ብዙ ከፈው ነገሮች ይኖራሉ ስለዚህ ለማስጠንቀቅ ለዛ ሁሉ ነገር ነው ደውሉ ሊመላችሁ አንዳንዶቻችሁ አሁን ብትረሱት ማለት አብርሃም እና ሳራ እንዲህ አይነት ህይወት አይደለም ሁሉ ነገር አብረው ሲሰደዱ አብረው አይደል የተሰደዱ ግብጽ ሲወርድ ይዟት ወደ ፍልስጤም ወደ ጌራራ ሲሄድ ይዟት ከሀገር ወጣ ሲባል ይዟት የተለየችው እስቲ ነገር በቃ ሚስታ አካልህ ናት ባልሽ አካልሽ ምን ለይት ስለዚህ ይሄ ከዛም በተረፈ ደግሞ መንፈሳዊነት ተፈጥሯዊ ጠባዮችን ወይም ተፈጥሯዊ ባህሪያትን አያጠፋም ይቀድሳቸዋል ሀዘን ማልቀስ እኮ ተፈጥሯዊ ባህሪ ነው አይደል ያን ይቀድሰዋል ያነጻዋል እንጂ አያጠፋው ስናለቅስ እግዚአብሔር ምንወቅስ ከሆነ አቆሽሽ ነው ተፈጥሯዊውን ባህሪ ያጣነውን ሰው በማሰብ ማዘን ግን ተፈጥሯዊ ነው አብርሃም ለሚስቱ ለሳራ አለቀሰ ጌታ ለአላዛር አለቀሰ እመቤታችንና ደቀ መዛሙርቱ ለጌታ አለቀሱ ምእመናን ለስጢፋኖስ አለቀሱ ኃጢአት አልሆነባቸው ተፈጥሯዊ ባህሪ ነው አይ እናንተም ሰው ቢያልፍባችሁ መቼም ይሄን አለማምጃችሁ አሉ አይደል አይደለም ቢያልፍባችሁ ናውረድ እንዴት አይባልም እግዚአብሔር ሆነ አይደለም እንዴ የእግዚአብሔር ፈቃድ ያ ሆነ ያን ሰው ከኛ ጋር የነበረውን ትዝታ ያሰምን ማዘን ግን የተፈቀደ ብዙ ደስታው ቁጣ ራሱ እኮ ተፈጥሯዊ ጠባይ ነው አይደለም ተፈጥሯዊ ባህሪ ነው እግዚአብሔር ቁጣን እንኳን ከለከለ ቁጣን ግን ቀድሶታል ግን ቁጣን አልከለከለ የከለከለው በከንቱ መቆጣት ነው አይደለም እንጂ ቁጣን አልከለከለ ተምሁ ወይ ተአብሱ ሆነ አለ ተቆጡ ግን አትበድሉ ና ተቆጡ በቁጣችሁ ግን ፀሐይ አይግባ ወዲያው ቁጣ ግን እንደው ክርስቶስስ ተቆጥቶ የለም ቻጮችን ሲገለብጥ ተቆጥቶ ሌሎች ፍርሃት እኮ ተፈጥሯዊ ባህሪ ነው አይደለም ጠቃሚ የሆነበት ቦታ አለ የማይጠቅምበት ቦታ አለ ተቀነዩ ለእግዚአብሔር በፍርሃት ወታሰዩ ለወጡ በራአድ ነው የሚለው ለእግዚአብሔር በፍርሃት ተገዙ በመራድም በመንቀጥቀጣችሁም በሱ ፊት ደስ ይበላችሁ ያለ ፍርሃት በጓል ሆነም እዚህ ጋር ሳይፍ ምን ሲመጣ ስለ ሃይማኖት በፍራት ግን ፈሪዎች መንግስተ ሰማያት አይገቡ የሚለውን ያመጣባል ደስታ ተከልክሏል አንዳንዶች ክርስቲና ይመስላችሁ ጨፍ ግግሮ ሆኖ ይመስላችሁ አሉ አይደል እኔ ደግሞ ሁሌ ምላችሁ ምን ፊታችሁ ምን ይሆን ብሩህ ይሆን ፊታችሁ የምታገኙትን ሁሉ ሰው ምን በሉ ሰላም በሉ እንዴት አደርክ እንዴት ዋልክ በሉ ፊታችሁ ብሩህ ይሆን ሁልጊዜ እንደው ይሄ ጫና ይበዛበት በባርነቱ የሚማቅቅ ይመስል ፊት ከስክሶ ይሄን ስሜት ሌላውም ላይ ማጋባት ነው ምን እንዳለበት ያኛው ሰው የሚጋባበት አይደል እሱ ደስተኛ ሆኖ ወጥቶ እኛ ጭፍግግ ካልን ግን እሱ ምን ይሆነው ቢሯችሁ ውስጥ እስቲ ታዘባል አይደብተውም ሌላው ደስተኛ ነው ይሄም የተፈቀደ ነው አላስፈላጊ ደስታ ከልክል በሉ ጠጡ ጠገቡ ሊዘፍኑ ተነሱ እግዚአብሔር ለከንቱ አይምሮ ሰጣቸው ክፉ ደስታ አይደል ሁልጊዜ በጌታ ደስ ይበላችሁ ደግሜ ላለው ሁልጊዜ በጌታ ደስ ይበላችሁ አለ ቅዱስ ጳውሎስ የተፈቀደ አይደለም ስለ ጌታችን ራሱ ሲናገር ምን ያለ ጌታ በመንፈስ ቅዱስ ሐሴት አደረገ ይላችኋል ሉቃስ ላይ ሰጣ በመንፈስ ቅዱስ ደስ አለው ይላል በመንፈስ ቅዱስ አባቶ ይሄንን አዋቂዎች ነን ከሚሉ ሰውረ ለህፃናት ስለገለጥክላቸው አመሰግናለሁ ፈቃድህ እንዲሆንልና አለ በመንፈስ ቅዱስ ሐሴት አደረገ አያችሁ ከዓለማዊ ደስታ ሲለየው የምን ደስታ ነው የመንፈስ ቅዱስ ደስታ በቅኔ ማህሌት ሊቃውንት ሲዘመር እንደ ህፃን ሲዘሉ የሸበቱት የጎበጡት እኚህ መንቀሳቀስ አይችሉም የምትሏቸው ሲዘሉ ታያቸዋላችሁ እንደሚዳቁ የምን ደስታ ነው የመንፈስ ቅዱስ ደስታ አንፈራጹ ሰባ ሰገል አይደል የምንለው በልደት አንፈራጸ ማለት ነው ዘለለ እኮ ማለት ነው ማንፈራ አንፈራጸ ማለት ዘለለ አንፈራጹ ሰባ ሰገል ረኪቦሙ ህፃን ዘተወልደ የተወለደውን ህፃን ባገኙት ጊዜ በደስታ ዘለሉ ነው የሚለው እነዛ ነገስታት ረስተው ዳዊት ተዛይላችሁ ዘያይ አይን ልብሰ ክብር ለሚሶ ዳዊት ቅድመ ታቦት ህግ ሀለ ዳዊት የክብር ልብሱን እንደለበሰ የንግስና ልብሱ አይን የሚማርክ የሚበዘብዝ የክብር ልብሱን እንደለበሰ በታቦተ ጽዮን ፊት ዘለለ። ሜልኮል የናቀችው ይዛ ነበር። እንደ ጎረም ሳይዘጋል የእስራኤል ንጉስ በኮረጃጅቱ ፊት እንዴት ከበረ ብላሽ ማጠረችው። በአንቺ ፊት የተናኩ ሆናለሁ፣ ባልሻቸው የእስራኤል ኮረጃጅት ፊት ግን እከብራለሁ። ከአንቺና ከአባትሽ ቤት ንግስና ነጥቆ የሰጠኝ እግዚአብሔር የከበረ ይሆናል። እድሜ ልኳን እግዚአብሔር መካ ማለት የዚያን ቅዱስ ሰው ዘር እንዳትሸከም አደረጋል። አሁን ስናስበው ቀላል ቅጣት ይመስለናል አይደል? ከዳዊት ነው እኮ ዘር ያጣችው ይቺ ሴት። ከዳዊት ማን ያውቃል? ከዳዊት እኮ ዘርን ተቀብላ ቢሆን የንጉሱ የክርስቶስም እናት ሆነ ነበር። ማን ያውቃል? አያችሁ መካኖኔ ሲባል እኛው ግን መካኖኔ በቀላሉ ነው ምንነ ከክርስቶስ ተስፋ ውጪ ነው ካረጋት። በቃ የክርስቶስ አያት እናት የመሆኑን ተስፋ አመከኑ። በቃ ሞት በእምነት ነው እሱ። ሩት እኮ ከአሕዛብ ከሞዓብ መጣ ክርስቶስን የጸነሰችው በምንድን ነው? በሃይማኖት ነው። በሃይማኖት ነው። ክርስቶስን እናቶቻችን አባቶቻችን በዘራቸው ውስጥ የተሸከሙት በሃይማኖት እንጂ በስጋ ነው። ስለ ሁለት ምክንያት ብለን አይደል? አንደኛ በሕይወቷ ታስደስተው ስለነበር፣ ሁለተኛ ከእግዚአብሔር ጋር የተስፋውና የቃል ኪዳኑ ተካፋይ ስለነበረች፣ ሶስተኛ ደግሞ ተፈጥሯዊ ባህሪ አብርሃምን አስለቅሶታል። ስለዚህ አብርሃም ማልቀሱ ስህተት እንዳልሆነ በእነዚህ ሁሉ እናውቃለን። ከዚያ በኋላ አብርሃም ባለበት አገር እንግዳና መጻተኛ ነውና ዳዊት ሲጸልይ መዝሙረ ዳዊት ላይ አንብባችሁ ይሆናል። ወነግድ ከመ ኩሉ አበው ይላል ዳዊት። እቺን ቃል አግኝታችሁ አታውቃላችሁ? እኔ እንደ አባቶቼ እንግዳና መጻተኛ ነኝ። መዝሙረ ዳዊት አይታችሁ ታውቃላችሁ? እኔ እንደ አባቶቼ እንግዳና መጻተኛ ነኝ ይላል። በዚህ ምድር አባቶቻችን እቺን ምድር የእንግድነት ነው ይላል። ያዕቆብን ፈርዖን ሲጠይቀው እድሜውን ምንድን ነው ያለው? የእንግድነቴ ዘመን ነው ያለው። እዚህ ላይ የእንግድነቴ ዘመን 130 ነው። እነዚህም ሁሉ ቀኖቹ ክፉዎች ሆኑብኝ አለ። ለምን እንደሆነበት ያዕቆብ ላይ ስንደርስ ነግራችኋል። ቅዱስ ጳውሎስም ምንድን ነው ያለው? እንደ ድንኳን የሆነ ማደሪያችን ሲፈርስ ህንፃ የሆነ እንጠብቃለን ያለው። ይህን ድንኳን ያኛውን ህንፃ ድንኳን እንግፋግል ለሶስት ቀን ከዛ መፍረስ፣ ያኛውን ግን ምን አለው? ህንፃ እዚህ እንግዶች ነን ብሎ ቅዱስ ጳውሎስ ተናግሯል። ስለዛኛው ግን ሲናገር ይኮነ ነግዶ ፈላሴ፣ በዚያችኛው ዓለም ግን እንግዶችና መጻተኞች አይደለም። ስለዚህ በዛችኛው አገር ባላገር መሆን የሚፈልግ በዚህኛው አገር መጻተኛ ይሆናል። በዚህኛው አገር ባላገር የሆነ ሁሉ በዛኛው አገር መጻተኛ ነው። አሁን አብርሃም በእንግድነት ስለነበረ በከነዓን የሚኖረው የሚገርማችሁ ምድሪቱን ተወርሳለ ተባለ። አብርሃም እኮ በዘመኑ አልወረሳ ትውልዱ አይደል እንደወረሰ አልወረሰ። መጻተኛ ስለነበረ የሚቀብርበት ቦታ አልነበረው። ስለዚህ ሄደና በዚያን ጊዜ ከነበሩት ከቄጢ ልጆች እባካችሁ አስከሬኔን የምቀብርበት ስፍራ ስጡኝ። የዛን ጊዜ ተነሱ፣ ለአብርሃም ተነሱና ጌታ ሆይ አሉ። ንግግራቸውን አብርሃም ምን ያህል ይከበር እንደነበረ የእግዚአብሔር ሰው በመሆኑ ምን ያህል ያከብሩት እንደነበረ ጌታ ሆይ አንተ እኮ በእኛ መካከል አሉ ከእግዚአብሔር ዘንድ ነቢይ ነህ አለቃ ነህ። ቁልጭ ባለች ቋንቋ በእኛ መካከል ከእግዚአብሔር ዘንድ አለቃ ነህ አሉ። ቅዱሳን በእኛ ዘንድ ምን እንደሆኑ አያችሁ? እንዲህ ናቸው፣ አለቃ ናቸው። ከማን ዘንድ ነው አለቃ? ልቅ ናቸው፣ ከእግዚአብሔር ዘንድ አለቃ ነህ። አስከሬንህን በፊታችን ቅበር፣ የፈለግከው ቦታ ቅበራ። የዛን ጊዜ እባካችሁ በእርሻው አጠገብ ያለችውን የኤፍሮንን ድርብ ዋሻ ይሸጥልኝ ዘንድ ሊሰጠኝ ዘንድ ለምኑልኝ ብሎ አብርሃም ተደፋ ይላል በፊታቸው። ምን አይነት ትህትና! በእግዚአብሔር ዘንድ በእኛ ዘንድ አለቃ ነህ እያሉት፣ እሱ ግን ምን አደረገላቸው? በግንባሩ ተደፍቶ ሰገደላቸው። ያ ሽማግሌ ሚስቱ የሞተችበት አዛውንት በእንደዚህ አይነት ሀዘን ተሰብሮ በፊታቸው ሰግዶ የምቀብርበት ስጡኝ ሲላቸው የኤፍሮን ልጆች ደግሞ ተነሱ። ምን ነው ጌታ ሆይ፣ በእኛና በአንተ መካከል እቺ ዋሻ ምንድና? ውሰድና ቅበር። ደስ አይልም እንዲህ አይነት ህይወት? ውሰድና ቅበር። ይሄንን በሚሉት ጊዜ አይደለም፣ በነፃ እንድትሰጡኝ አልፈልግም፣ የዋሻውን ዋጋ ይነገረኝ በዚያ ነው እርሻውን ከነው አሻው ገዛለሁ በዛ አሁን የፍሮን ልጅ ተነሳ ጌታ ሆይ እባክህ አለ በእኛና ባንተ መካከል የ400 ሰቅል ብር ዋሻና መሬት ምን ዋጋ አለው በእኛና ባንተ መካከል ውሰድና ቅበር ሰጥቻለሁ በዘመዶቼ ፊት በሀገሬ ህዝቦች ፊት በነጻ ሰጥቻለሁ ውሰድና ቅበር አለ አብርሃም አይሆንም አለና 400 ብር ያንን 400 ሰቅል ብር መዘነለት ይላል ገዛት ያችን ቦታ አብርሃም የተቀበረ ዛች ውስጥ ነው ይስሐቅም የተቀበረ ዛች ውስጥ ነው ራሄልና ሊያ ያዕቆብም ርብቃም የተቀበሩ ዛች ዋሻ ውስጥ ሁሉ የተቀበሩ ሁሉ የተቀበሩ በዛች ውስጥ እዚህ ጋር አብርሃምን ትህትና ተመልከቱ በእኛ ዘንድ አለቃ ነህ ያሉት ያንን የሰዎቹን ይሉንታ እንደመጠቀም ያላደረገው እኛ በህይወታችን የሰውን ነገር ያያየን አድቫንቴጅ ነው እናደርገው አይደለም እሱ ግን የነሱ ለሱ ያላቸውን አክብሮት ለሱ ያላቸውን ፍቅ ለሱ ያሳዩትን ትህትና እንደመጠቀም ያልቆጠረው ቅዱሳን ይሄናል ከኛም እኮ ይሄ ይጠበቃል አንድ ሰው መቼ ፊት ሰጥቶኛል ብለሽ መንገድ ሰጥቶኛል ብለሽ እንዴው ባገራችን ተረት አለ አይደል ጽድቅ ይባዝናል አይደለም ይባል ተረት አለ አንድ ሰው መልካም አለልን ትንሽ እንደው እሺ ሆነ ብሎ አደረገ ተብሎ እንደው በጣም ሁሉ ጊዜ መጠቀሚያ የሚያደርጉት አሉ አይደል እኔ ይሄንን ለሁላችንም ነው አበክሬ የምናገረው ወንድም የወንድሙን ፍቅር ወንድሙ ለሱ ያለውን ይሉንታ አይቶ መጠቀሚያ ማድረግ የለበት አይ እሱ የዋህ ነው ያለ መጠቀሚያ ማድረግ የለበት የዋህ ቢሆንም አንድ ቀን ያመረረቀን ነገሮች ክፉ ይሆናሉ። አይሁን ይሆናል። ስለዚህ የዋህ ነው ይያልን ዝም ብለን መጠቀሚያ ማድረግ የለብን። ምእመናን የካህናቶቻቸው የመምህራኖቻቸውን የዋህነት አይተው መጠቀሚያ ማድረግ የለባችሁ። የዋህ ሆነን ዝም ብለን ብንተዋችሁ ስትመጡ እንባችሁን እየጠረቅን ንስሐችሁን ብንቀበል አይ ምንም አይሉንም እየተባለ ግን ኃጢአት አይሰራ ይደረጋል አይደረግ ካህናትም መምህራንም የመምህራኑን የዋህነት አይተው መጠቀሚያ ማድረግ የለባቸው ምንም እንኳን መጽሐፍ ቢፈቅድልንም የሚያበራ የወንበሬ አፉን አትሰርብ እኛ መንፈሳዊ ነገር ዘርተንላችሁ የእናንተን ስጋዊ ነገር ማጨድ ኢመንት ነገር ብትሆንም በቅዱስ ጳውሎስ ቃል አይደለም እንዴ አይደለም ይለው እኛ መንፈሳዊውን ነገር ከዘራንላችሁ እናንተን ስጋዊ ነገር ብናጭድ ምደንቅ ነው እንኳን ቢለው ቅዱስ ጳውሎስ ምንም ማለት አይደል ካህናትን ልጆቻቸው ያለብሷቸው ቢያበሏቸው ቢያጠጧቸው ይሄን ያህል የሚከብድ ነገር አይደል ግን ካህናት ደግሞ መምህራን መጠንቀቅ አለባቸው ልጆቼ የዋህናቸው ብሎ በእነሱ ላይ ተጠቃሚ መሆን የለባቸው መጠንቀቅ ያስፈልጋል አብርሃም አልተጠቀመም አይደለም ግድ የለም አደርጋለሁ እሰጣለሁ እከፍላለሁ ይሄ ቅዱሳን ምን ያህል ተጠንቀቀው በፈሪሃ እግዚአብሔር እንደሚኖሩ ነው የሚያሳየው ከእግዚአብሔር ዘንድ የተሰጣቸውን ሞገስ ለምድራዊ ጥቅም አይጠቀሙበት ለምድራዊ ጥቅም አያውሉት ከእግዚአብሔር ጋር ያላቸው ነገር ብቻ ቢሆን እንደውም እነሱ መጥቀም ነው የሚፈልጉት ክርክር ውስጥ እንኳን አልገባም እኮ አብርሃም አያችሁ የ400 ሰቅል ብር ዋጋ ምን አለው ሲለው ወዲያውኑ ምንድን ያደርገው 400 ነው የከፈለው እንጂ እባክህ ቀንስልኝ እምቢ ብሎ አልተከራከረም ያም ሰውዬ ዋጋውን መጥቀሱ ምንን ያሳያል? ዋጋው መፈለግ ይሁን ታይዞት ነው እንጂ የመሸጥ ፍላጎት ነበር አያችሁ ግን አብርሃምን የሚያህል ነገር ሚስቱ የሞተችበትን አዛውንት እንዴት ነው ዋጋ ይጠይቅ? ለዚህ ነው እኮ ምን አርጎ ጠየም አርጎ አይደል? ጠየም አርጎ ዋጋውን ነገረው ይላል። ቆየ ነው ስለሃት ለዚህ አሜን አብራ ያሰማ ያቄ ግን ወራቹ አይመስለኝ አይደለ እሺ ወለ ተሰማ
ዛሬ እንዴት ነው ጀግነሻል ጠይቂ ደፈን
አዎ በክፉን ዋን ማይፈትንሽ ለምሳሌ እኔና አንቺ ብዙ ጊዜ አሁን እናውራ ካለ ሄዶ ዝሙት ውስጥ ነው የሚዘፈቅ የሚሰርቅ ምንም ይለም እንደው እኮ ዲያብሎስ ፈተነኝ እንዴ እግዚአብሔር ፈተነኝ እንኳን አይደፍርም ብዙ ጊዜ አይደል? ዲያብሎስ ፈተነኝ ይላል አልፈተነው። የፈተነው ምኑ? ምኞቱ። አንቺ ሀብታም የሚሆን ምኞትሽን መገደብ ካልቻልሽ ሌባ እንደምትሆኚ አትጠራጠሪ፣ ወይም ጉቦኛ እንደምትሆኚ፣ ወይ ሰነድ እንደምታጭበረብሪ አትጠራጠሪ። ለዛ የከተተሽ ምንሽ ነው? ምኞትሽ ነው። ምኞትሽ ነው። ነገ ሄደሽ ዝሙት ውስጥ ብትገቢ እዛ ውስጥ የከተተሽ ምኞትሽ ነው። ብዙ ጊዜ የምንፈተነው በምናችን? በገዛ ምኞቱ ሲሳብ ነው የሚለው። እንደውም በደንብ ካነበብሻት አይደለ? ሲሳብ ምኞቱ ሲጎትተው፣ ምኞቱ ልጓም አስገብቶ ሲስበው ሰውየው ምኞቱን መቆጣጠር ያቅተዋል። እንዴ በጣም የምደነቅባት ቃል ናት እኮ የቅዱስ ያዕቆብ፣ ምኞት ጸንሳ ኃጢአትን ትወልዳለች አይደል? ኃጢአት ካደገች በኋላ ደግሞ ሞትን ትወልዳለች። አቡነ ሽኖዳ እቺን ይዘው በጣም ደስ የሚል ቋንቋ ተናግረዋል። የምኞት መካን የለው እ እንዴት አይነት ጉልበታም ቃል ነው የምኞት። በጣም እሺ። እግዚአብሔር ግን ሲፈትነን ለበጎ ነው። እዛው ላይ ብታነቢው እግዚአብሔር ማንንም ለክፉ አይፈትንም ይልሻል። ይወጣሻል። አሁን የክፉን ፈተና ነው ያዕቆብ እየተናገረ ያለ። ማንንም እግዚአብሔር ለምን አይፈትንም? ለክፉ አይፈትንም ብሎ ነው ቁጭ የሚያደርገው። ይቺ ነው ዳር ቋንቋ እርግጠኛ ገልጣችሁ ብታነቋትም ይቺ ነው አይደለች? አትተዋወቁማ። ታዲያ መልስ አትሰጡኝ? መልስ እንደምወድ ታውቃላችሁ። ሌላ ጥያቄ ያለው ወለተ ስላሴ ዋሻው ያለው እዛው እርሻው ቤት እርሻው አጠገብ ነው። አሁን ለምሳሌ አንቺ እንደውም ግብርና ባለሙያ አይደለሽ እ ለምሳሌ አንድ ቦታ ብትሄጂ ገጠር እርሻ ያለው ሰው ይኖራል እ እርሻው ላይ ያሉ ዛፎች ምኖች ምኖች ሁሉ የማን እንደሆነ ነው የሚያስበው? የእርሱ ነው አይደለም? ሌላው መጥቶ ይቆርጣል? እሱ ቢቆርጥ ደም ይፈሰሳል አይደለም? ዋሻዋ ያለችው በኤፍሮን እርሻ አጠገብ ላይ የኤፍሮን ይዞታ ላይ ነው ያለችው። ይዞታው ላይ ለምሳሌ እኔ ላንቺ ግቢዬን ብቻ ሸጬ ቤቴን አለመሸጥ ይችላል እ እስታሁን የሚል ህግ አልወጣ።
ይቆየን። ወስብሐት ለእግዚአብሔር።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቅዱስ አምላክ ሆይ እናመሰግናለን። በሁሉ ስለ ሁሉ ጌታ ሆይ እናመሰግናለን። በደስታችንም ሆነ በሐዘናችን፣ በማግኘታችንም ሆነ በማጣታችን፣ በጤናችንም ሆነ በህመማችን ወቅት አንተን እንድናስብ አንተን እንድናመሰግን የሚያስችለን ልቦና እንድትሰጠን እንማጸናለን። ቅዱስ አባት ሆይ ሀገራችን ኢትዮጵያ ከጥፋት ህዝቦቿን ከመቅሰፍት እንድትጠብቅልን እንማጸናለን። የተቸገሩትን ሁሉ እንድትረዳልን፣ የታመሙትን ሁሉ እንድትፈውስልን፣ የተፍገመገሙትን ሁሉ እንድትደግፍልን፣ የባዘኑትን ሁሉ እንድትሰበስብልን፣ በስራትና በጽኑ አገዛዝ የተያዙትን ሁሉ ነፃ እንድታወጣልን ጌታ ሆይ እንማጸናለን። ቅዱስ አምላክ ሆይ ምንም ኃጢአተኞች ብንሆን ምንም ደካሞች ብንሆን በስምህ አምነናልና በስምህ ተጠምቀናልና ቅዱስ ስምህን ጠርተን የምንለምንህን ልመና ሁሉ እንድትሰማን እንማጸናለን። እኛንም በህይወት እንድትጠብቀን ኑሯችንን ህይወታችንን መስመር እንድታስይዝልን ሁልጊዜ የሚታበይ ልቡና አውጥተህ በትህትና የተሰበረ ልቡናን እንድትሰጠን አንተን የሚናፍቅ ህሊና እንድትፈጥርልን በህይወታችን ዘመን ሁሉ አንተን በሚያስደስት ስራ እንድታጸናን ሁሉ እንማጸናለን። የሰማነውን የተማርነውን ሁሉ በልቡናችን እንድታሳድርብን ለዚህ ለወንድማችንና ለእህታችን ለወልደ ገብርኤልና ለሐመረ ድንግል በስማቸው የቀረበውን ለነዳያን የተመጸወተውን በከርሰ ነዳያን ሆነ እንድትቀበልልን የኃጢአት መደምሰሻ የዲያብሎስ ድል መንሻ የመንግሥተ ሰማያት መውረሻ እንድታደርጋቸው ተስፋ የሰጠህንን ምድር እንድታወርሳቸው እኛንም ደግሞ እነሱ በዛ ሆነው በሚጸልዩት ጸሎት እንድትረዳን እንድትጠብቀን ጌታ ሆይ እንማጸናሃለን። ቅዱሳንህን ደስ እንዳሰኛቸው እነሱንም ደስ ታሰኛቸው ዘንድ ስለ ቅዱስ ስምህ ብለን እንለምናሃለን። ጌታ ሆይ ይህንን ሁሉ የምንለምንህ ስለ እኛ እንዳይ ጽድቅ አይደለም፣ ስለ ነቢያትና ሐዋርያት ጻድቃንና ሰማዕታት ደናግልና መነኮሳት ብለህ
ከሁሉ በላይ ንጽሕት ቅድስት ክብርት ስለሆነች ለእመቤታችን ስለ ቅድስተ ቅዱሳን ድንግል ማርያም ብለህ የምህረት አበጋዝ የቃል ኪዳንህ መልአክ ስለሚሆን ስለ ቅዱስ ሚካኤል፣ መልአከ በስርዓት ስለሆነ ስለ ቅዱስ ገብርኤል፣ ስለ እኛ ስለፈሰሰ ደምህ፣ ስለተቆረሰ ስጋ፣ ስመ ስርየት ስመ መድኃኒት ስለሆነው ኢየሱስ ክርስቶስ ስለሚባለው ስምህ ብለህ ልመናችን ሁሉ እንድትሰማን እንማጸናሃለን። ቅዱስ ስምህንም እንዲህ ብለን እንጠራለን። አባታችን በሰማያት የምትኖር ስምህ ይቀደስ፣
መንግስትህ ትምጣ፣
ፈቃድህ እንዲሁም በምድር
የዕለት እንጀራችንን
ስጠን ዛሬ፣ በደላችንንም ይቅር በለን
እኛም የበደሉንን ይቅር በለን፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ይሁንልሽ። ሐሳብሽ ድንግል ነሽ፣ ሥጋሽም ድንግል ነሽ። የአሸናፊ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ጸጋን የተመላሽ ደስ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመዳን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይ ዘንድ ለዘላለሙ አሜን።
ኃጢአትን ፈጽመ ይቅር የምትል ተነሳያንን በንስሐ ወደ የምትቀበል ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ነው። የኔን የባሪያህንና በዚህ ያሉ የወንዶችና የሴቶች አገልጋዮችን ኃጢአት በደላቸውን ሁሉ ፈጽመ ይቅር በል። በሐልዮ በነቢብ በገቢር አውቀን በድፍረት ሳናውቅ በስተት ከልጅነት እስከዚህ ሰዓት የተሰራውን ኃጢአት ሁሉ የማይሰራ ኃጢአት እግዚአብሔር ይፍታ።
አሜን።